ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 19 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ ጥር 19 ቀን 1517 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ በተድላ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ 48ን ከዚያም የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ኢዲሃፍ 1996 ዓ.ም ተመረሰ ሲመሰረት ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር አሰምተን ፕሮግራማችን ፍጻሜ ይሆናል። የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተድላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፍጨረጨረ መሆኑን እንረዳለን። የኢትዮጵያ ጠላቶች ግን አይበረክቱም። የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ፣ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እየፈረሰው አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሪያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥልፊያ ላይ ጥልፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸው። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አያወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ህዝብ ድጋፍ አጣች። ኢትዮጵያውያንን ከልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በህዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ህዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ህዝብ በእነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ህዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ ግራጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረብ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ተመረጠ። ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ከዓላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሸርና በመተኩ የአስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለሳልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓ.ም ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቀኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳስፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ሕዝብን ለማረጋጋትና ጦርነቱም ሥርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ሕዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ሕዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ እሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምሕረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓ.ም ተመረጠ ስርዓተ ጵጵስና ተቀበረላቸው አቡነ ዮሐንስ ተባሉ። ዱክ ዲያውሳ አሚዲዮ ዲ ሳቮያ በሚል የማርክስም ሐምሌ 21 ቀን 1934 ዓ.ም ተመረጠ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማተሚያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ሥራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ሥልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተ ክርስቲያን ሥራ፣ ስለ ኢየሩሳሌም ገዳማት አለቆች አሿሿም በጠቅላላው 36 አንቀጽ ነበረው። በደንቡ ውስጥ የጣሊያን ሥራ በትክክል ተጠብቋል። ያጠባበቁም ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ሥራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ሥርዓትና ደንብ የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ልብሰ ተክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተ ክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የጣሊያን ፍላጎት የኢትዮጵያን ቤተ ክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተ ክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ በኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ስለ ኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ በአንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ በአለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብእ ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህም አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋው ደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መስጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተክርስቲያንነቱ ቀረ። በሶስተኛው ጻድ ደግሞ የራሳቸውን የካቶሊክ ቤተክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው። እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ተቆቃ፣ የጣሊያኖች ቅጥፈት የህሊና ረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋገጫ የተሰጣቸው እነራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከአስር ሺህ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞው ሥርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ለአንጋሽ፣ ሲሶ ለቀዳሽ፣ ሲሶ ለአራሽ የሚለው ሥርዓት ፈረሰ። ነገር ግን ይህ ሥርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግሥት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ሥርዓት ከመጋቢት 1931 ዓ.ም ጀምሮ በአዋሽ ከማፍረስና የቀድሞውን ሥርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ሥርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግስት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ሥራ ሰሩ። እስረኞች ተፈቱ። ቤታቸው ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቀኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ታድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ለአርበኞች ደሞዝ መቆረጡ ክብር መስጠቱ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ ፈሪነት አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ፍራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ። አድማጮቻችን በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር እናሰማለን።
ህብረት ሰዓታችሁ ከጃችሁ ከመለጠግም ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ተጣጣችሁ ማለት ነው። እናንተንም ራሳችሁን አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ተጣጣችሁ ማለት ነው። አዲሶቹ የውያኔ ውሾች ደግሞ በትላንት ጭታቱ ታጋዎች የላዮቹ አጎብዳጆች እንደውዳሙ ወሬ ተረት ሳሩን እንጂ ገደሉን ማየት የተሰናቸው ወያኔ ያስላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጉብ ብሎ የአዲስ አበባ ከተማ ውሾች እግሮቻቸው መካከል ዛሬ መሽሎክሎክ የሚያውቁበት እዚያ ተቀባቸው የስደት አገር ከተሞች ውሾች ወዳሙ በሬ ወደ ገደል እየሮጠ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂጥ ስትወጥ አብራው ገደል እንደገባቸው ቀበው ናቸውና እናንተ ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመጥረሳችሁ በፊት እንዲህ በዶላር ያበዱ ውሾች ትራቸውን ከወዲሁ ብታስቆይ ይበቃቸዋል። ሞት በሕይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻችሁ ታሪካዊ ጽዋ ነው። ጽዋውን አጥፉ። እናቶቻችሁና አባቶቻችሁ ከወያኔው ዘረኛ የኦሽፊስ ጋር አውጡን እያሉ ሲማጸናችሁ ልጆቻችሁና የልጅ ልጆቻችሁ ወያኔ ለከፈተው ያደንዛዥ እጽ ገበያ መነገጃ አታደርጉን ብለው ስለምንዋችሁ ልጆቻችሁ በወያኔ ፈንጋዮች ለአረብ ባርነት ሸቀጥ አታደርጉን ብለው ተለሱባችሁ በተቃዋሚ የህብረት ጽናት በስልት እየታገሉ ለሀገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀማሪው ማንዳን የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛትን የተቃዋሚው ህብረት በቀዶ ጥገና ስስት መንግሮ አውጥቶ የህዝቡን አክብሮ የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃማዊው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታ እንጂ አማራጭ ጉዳይ እንኳን ሆኖ አይታየኝም። ካልተማመናችሁ በስተቀር ሁለተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ ሁለተኛ ድል አይገኝም። አለም ያደነቀው የአባቶቻችን ታሪክና ባህል ታንጾ የቆያችሁ በመተማመን ጥሩ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታየም። ወያኔ በዘረኛ ዕውር አይኑ ማየት ያቃተው ይህን ሀቅ ምክንያቱም ወያኔነት የኦሪት መጽሐፍ ሚሄልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጭራቅ ፍጥረት ነው። ፋሺስት የፈበረከው የዘር ጥላቻ ጥርዝ ቋ ነው። ታውቁታላችሁ። ከሰው ዘር ጋር የምትፋለው መስሏችሁ አደራችሁን ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራ እንደምታውቁት የረጥግላችሁን አተኩራችሁ ስትመለከቱት ግን በዚህ በቀውጢ ሰዓት ያገር አይለኝታ ሆናችሁ መገኘታችሁ ከልብ ያስቀና አሁን ታስቀናላችሁ። ምክንያቱም እናንተ ተቃዋሚዎች በመንፈሳችሁም ሆነ በአካላታችሁ በርቀታችሁም ሆነ በጥበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖራላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህ ነገ አብራችሁ ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ክሪስ ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። እኔ አልሰራችሁም። የቆላጥነታችን ቴዎድሮስነትም ሆነ ያልቆ አስተዋይነታችን ምንይግነት የጠቢብነታችን ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቀነታችንም ሆነ ያልሞት ባይ ተገዳይነታችን አበባ አረጋይነት የብልይነታችን ሀብተኞች ግስነትም ሆነ የእንቢተኝነታችን ታከለ ወልደሃያትነት የፈንቅለ ብስብስ መንግስት ግማሜ ንዋይነታችንም ሆነ የዚህ የአዲሱ ትውልድ ጥሪ ባላደረነት ይመስላችሁም ባይመስላችሁም ዛሬ የደም ህዋሳቸው ቅርት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ስለዚህ ዛሬ እቺ ለዘቀል ካመት ለዘቀል ቀናት ሁሉ የተቀደሰ ቀን ነው። እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 1955 ዓመተ ምህረት ቀን በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሳኤዋ ዋዜማ የተጠባበቀባት ታላቅ የውደት ፀሐይ የተፈነጠቀባት ዕለተ ቀን ተብላ ለዘላለም ትታወሳለች። እቺ ዕለተ ቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ዕለተ ቀን አላክ የኢትዮጵያ ውርደት ከሆነ ተሰባለች። ግን የኢትዮጵያ አምላክ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከተቀጣና ተቀላቅሏት እቺ ዛሬዋ ቀን እቺ ሐምሌ 19 1955 ዓመተ ምህረት ቀን ግንቦት 20 በሚሉት በተረገመው ለተቀን ቀብር ላይ ከርሰ መቃብሩ ላይ በግል ዋዜማ ቆማ ትልል ምትልበት ለተቀን ዳያቾት በኔ የለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት ምህረት ዋቢ አድርገ ያስቆጥ ዳበክቴ ካታው ግንቦት 20 ቀን ዞሮ ሲመጣ ክፉ ያክሩታቴ ነው ከፈከቱልኝ። አንድ ምሳሌ እንገራለን። ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀ ሂዳኝ የአምቦ ንጉስ ነፍሷን ይማረውና በየአመቱ አንድ ዕለተ ቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ተቃጥታ ትወዳለች። ካለን ታባ ታላቅ ሂደ ወይዘሮ መንበረ ገብረመድህን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በአራት አመቱ የሞተባትን ድሮ እኔ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድህንን ሙት አመት ታታስተጓጉል እያስታወሰች ነው እኮ ጸጉ እናታችን በአመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተወው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህብረም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት 20 ነው። እናታችን ኢትዮጵያ እስከ ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት ሃይ ስለዚህ ግንቦት ያዘሮ ሲመጣ ታቴምን እናንተስ ኮራት ኮራትና ኮራን ግንቦት ያዘሮ ሲመጣ ራሳችሁን አማችሁ በያስተሳሰብ አቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ አገሬ ጉዳይ ለኔም ያገባኛል የሚል ሰው ሁሉ ግንቦት ያቀን ራሱን ሲያምረው የሚውልበት ቀን ነው። ለምን ግን ከመጣቀለ የፊት ክቡር ሊቀመንበር ኩራትና ክብራን ሁሉን አቀፍ ትብረት ጉባኤተኞች ኩራትና ክብራን እንግዶች ለዚህ ለተረገመ ግንቦት ያቀን የጻፍኩትን ስነገጥም ደብዳቤ መጨረሻውን ክፍል ላንብብላችሁ። ኢትዮጵያዊነት ዘጠኝ ድረስ ለግንቦት ያቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጠማል። ድረስ ለግንቦት ያቀን የኢትዮጵያ ህዝብ ሰቀቀን ማን ነው ወተኛው ስም የተጠመቅበት ዛሬ አፍሎ የሚጋለበስ በመርዝ እንደፈዘዘ ጅብ ትነጋ ያቀለመብን ሲቀልም ያነጋብን ቅስፈት የሚያስለፈልፍ ተባርክ አምባራታን ብሬን ቆራጠሽታት ምልስ ባርመን ያባት አጥመርስተን ቆራሽ በሬት የሚያሰኝስ ማን ነው ወተኛው ዛሬ የሰይጣን መጥሪያት ነው ይደርስ ለግንቦት ያቀን ለመሬት ነው ይታዳን ታሪክ ስለታነጽላ ቅስፈት ለመሬት ነው ይታዳን ደም ለተከፈለላት ውርስ ለባንዳ ጉጭ አልፋ ምላስ ባዶ ዲፕሎማሲ ይጥንስስ እንደማይሸጥ ያባት ቅርስ ራሱ የክብሩ ታሪክ ያለም ህዝብ ባይሽተው ይደርስ ለግንቦት ያቀን ለባን ክብር ባይገባው የቅጥረኝነት ግቡ እንጂ ህግ ከቶም ባይከብደው ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም። ግንቦት የተወለደ ሀረገት እነተኛው ስም ማለት ማን ብለን ነው የምንጠራ? በቀየስከው አዲስ ስም ያጭ ጥቃብ ያልቻልከው እንቅናይ ፋት ያቀፍከው እንቅናይ የሻቢያን ነገር አፈች የተወለዱን ራእይ ያልቃች አንተም ያገር አፍረስ አፈች ማን ብለን ነው የምንጠራ? በቀየስከው አዲስ ስም ያጭ በጭምብል ዲሞክራሲ ካባይ ህዝቡን ራእይ ልትቀማ ለመጪው ምርጫ ብቻን ስትሮጥ እንደ ኮርማ አሳማ ለተባለ ኢትዮጵያ ህዝብ ለተቀልቡ የደማ ተባሏል ይመነግሪ በተቃውሞ ውደት አርማ መጥላንተ ለተሳመድ ሻቢያ አንቁላል ልትጥል ወያኔ ሆድ ሲቀደድ ባድመን ሮቤንስ ሲሸጥ በጌታ በጣሊያን ሰነድ ከአሜሪካል ጋር አስገይ ተፈቅከበት ገመት ይመጥስ ነው ተውልዶ በህዝብ ስልጣን ማስገደድ የእሱስ ትገጥህን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ትጠፋለች ባልከው ጫና አድግም ሰርዶ አይቀል ክትል በአድግነት አፍልጽፍና የአዲስ ጦርነት ጽንፍህን ህዝቡ ረግሟል በደፈነ ኢትዮጵያዊም ኤርትራዊም ጦር አትንትፍ ብሏለም አንተም አትክትም በክንቱ ለአዲስ እስስትነት ሜዳ የአበሻ ዘር በመንፈሱ ከቶ እስስት አይወድምና እግዚአብሔር አንድ ያረገውን ቢለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከእናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ፍራንቻን እየቀየርክ ግንቦት ጉዱር ሆነ ላይተህ ፊትክ መቀባት ከጀመርክ የጥላቅነት ገጽታህ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም። ሰው መስለህ ሰው መብላስ በቀር የባህሪ ለውጥ የለህም። መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ ስነ ምግባርህ ቀማኛ ራስህ ዜባ ራስህ ዳኛ ያንተ ቢጤሾ ተላይዳ እንዴ አሜን ዚያድባይ ከነቆሎ ወርቆ እንደተውሳይ አንተ ብቻ ተቀር ግንቦት የቅን ገዢ ጫማ ይላስክ መስላል ተቃዋሚው ተበሱ በጠመርክበት ጠመዳ ያለ ተግባራዊ ውህደት በዶላርህ ጉቦ ናዳ እንዲጠላለፍ ተብክበህ የህብረት ግቡን ልትወዳ በስልጣን ፍርፋሪ ሹህ ተቃውሞ ባንተ ተራዳ እንዲቆምልህ ግርግዳ የተመተከውን መተት አውቆ ነክቶ ባል ህዝቡ ያለም ህብረተሰብ ጭምር ያለም ህብረተሰብ ጭምር ግምገማ ገብቶታል። ያንተን የህዝብ መሰረት የሌለህ ያጋደለ ግን ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርፋሪ ሹህ እንተንጥሮ ይቆምንዳስ ተቀማው ህብረት ክንት በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይማን ያግላል ትውልድ አይነጎ አይነጋ መስራት እንዲሉ የጉድ ኩርሱ ቢገለጥም ምክተቴ በሌሎቹ ላይ በሌሎች ምክተክም በሌሎቹ ላይ ማላከክ ልምድህ ይሆነ የምላሽክን ክብደት እንጂ አንጎስን ቅሌት አታውቅም። ከፕላን ገንጥሎ ብለህ ዓለምን ተሳስተን አሰበን አስተቀቅ ሲልህ ባንተ እንዲታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም። አገርህን ጠብቅ እንጂ አገርህን ችግር ብሎ አያውቅም። ይሄ የዘር ማጥፋት አውራህ የሻቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደህልም ሩጫ ግንቦት ባለበት ስቶት ጃጭተህ በቅጥፈት ለኢልና ላይ የራይ አይን እውር ሆነ በነጣው ፕሬስ አጨዳ የብዕር ወይኒ ቤት ከፍተ በገጠር ማይከል ነቀሳ ገበሬን በረሃብ ተጭተ በፈጣን እድገት ሰለባ ነጋዴውን ስደት ሰደፍ ማጥም ግንባታ ቆረጠ ኑሩን ድንክይ አድርገ 12 አመት ሙሉ በቤተኛ ልክስ ታንቀስ ዛሬ መተን ፈሻም የለህ አንገቱ እንደተቆረጠ የቆቃውራ ተንደፋደፈ ርቀትላም ፊት ተጥለ ህዝብ እግር ስር ተጣላለ የቅጥፈትን ጦር ቁመቱ ብራስ ትሽ ምላስ ምላስ ቢለካ ቤተ ክህነትህ ጠንቋይ ቤት ፓትርያርክ ሴትህ ጮሌ አውቃል ምክር ቤትህ ስጥ እንግዲህ የውህት አዋጅ አፍሪክ ማስታወቂያ ሚኒስትርህ የማስታወቂያ ገሸር ግንቦት በጭራቆች ዓለም ጠፍቷል አንተን የሚተካ በስርዓተ ቅጥፈት ትምህርት የድንቆን እንዲህ ከድንቆና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ እውቀት እንዲናኝ አንተ ወርቁ እኔን ጨቁን ዘማንዘሬ እንድትገዛኝ የትግራይ ሪፑብሊክ ህልምህ ይፈተልክልኝን ገበል አንተ እንድትሰቀልበት ፈርዶ ባል ሁሉም ነገድ ፍርድ የትውልድ ነውና የህዝብ ጥሪው አይቅ ማን አንተ ባለ ሳምንት ቀም ከጨለማ ህግርግም ግንቦት ሃያ ተጠርተሃል እንካ ጽዋህን ተቀበል ኢትዮጵያን የጋዝካትን መርዝ አንተም ተራህን ፉትበል አገሩ የተሸጠ ሰው መብቂያ የለውም ስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘው ታውቀዋል ለኢትዮጵያ ህዝብ አገር በማስከበር ሙያ አባቶችህ ለነጻነት ነበሩ ያለማራያ ዛሬ ግን በምድር ገጽ ላይ ማንም የለ እንዳልተ ባረ ባንድ ዘረኛ ጎጥ ባንዳ የተፈነገልክ ጥያ ታጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ዳንደ መረሳትን በቅጣት እንዳለበሰው ተምዛሬ ግንቦት ሃያ የህዝቡን መንግስት ሰርቀህ እንደተንፈራጠት ካብደህ በህዝብ ችሎት ፊት ቀርበህ ያንንም ትንተለብሳለህ ግንቦት እንደ ሽንኩር በርሜል ሞራል ቢደርቅም ስሙ የህዝብ እምነትና ፍቅር ባይዋጥልህም ስሙ ዲሞክራሲን በነሊን ኮን ባንድ ሰው አንድ ድምጽ አቅሞ አንተ የደረጀው ትልሙ ሪፐብሊካን ወይ ዲሞክራት ተብሎ ቢገማገም ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንጂ የለም። ፈጣሪም በሁሉም ቋንቋ የፍቅር አምላክ ነው ስሙ። ኢትዮጵያዊነትም ስልሱ መተማመንና ፍቅር ነው ህዝባዊ መሰረቱ። በእምነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም። ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም። ለማን ነበሩ ብለህ በህዝብ ስም ህዝብ በሉን ግንቦት ቆጥረህ አውቀዋል። አንተም ዛሬ በልተህ ህዝቡን ታውቀዋለህ። የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርትን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ ባገር ፍቅር ሰፊ ሳፋ በሁለት መንቀሳቀስ ነው ለህይወት ያለ ተስፋ። በሁለት በተግባር ካልዋለች ከቶም ስለማትለማ ታስለማትለመልም የወሬ ጡት እየጠባች ያኔ ሌባት ጋር ሲማጠጥ ያባትህ ትዳር ወገን የለውምና አላተመሰቀን አጋ ለዘግኖች ሰማዕታት ደጅ በውሾች ምላስ ሲፈሰክ የኢትዮጵያ ተማሪ ታሪክ በጎሽ ሾተል ሲንበረከክ አማራው ኦሮሞው ትግሬው ደቡቡ ደሙ ሲቸለስ ህዝብ ለፍርድ ተነሳል ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልክ ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብገድ አይደለም። ያለም ሰላም ትግል አባት ጋንዲም አጎብጅቶ አላል። ከጌታችሁ ሙቱ ብሎ ማንደለም አላስተማረ። ልክ በተግባራዊውን ሰላም በሁደት እንድታገኙት የዲሞክራሲውን የዲሞክራሲን ባላንጣ በጥምር ስልታችሁ ጣሉት እያሉ ነው ያስተማሩት። የሰላም ትግል የመሩት ያለምን መልክ የለወጡት ድርጅቶችን ድል የመቱት ተንቀሳቀሱ ነው ያሉት። አዲስ የተግባር አቅጣጫ በሁደት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ ከመፋለስ ከእንግዲህ ግንቦት 20 ቀን ዳግመኛ ለዓመት እንዳይደር እንዲሞት እንዲደመሰስ ስሙ ከታሪክ ተፍቆ በደም ቀለም እንዲጣረስ ሐምሌ 19 ቀን ጽድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ ተግባር አቅጣጫ በሁደት ስልት መቀየስ እንጂ ታውቃለ ተቃዋሚ ጊዜ ለማልቀስ በልዩነት ተመካተስ ባስ ወለምታ ከመዋቀስ ከመዋቀስ በኢትዮጵያ አምላክ ተንቀሳቀስ የኢትዮጵያ ህዝብ ታውቃለ ጊዜ ለማልቀስ ስለ ነፍስ ስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይፈጅ በፊት ከነስልጣኑ በማፍረስ ተጠቃማዊው ድብረት ጎን ባገር አምላክ ተንቀሳቀስ ይድረስ ለግንቦት ሳይደ ለ12 አመት ከፈን ለኢትዮጵያ ተጠቀ ዛሬ በህብረት ጉባኤ ለተወጣከው በቀደ በስልጣን ዋዜማ ተጨነገፍከው ነው ታማኝነት ክፍረት ለተላበሰው ወጣው ይድረስ ለግንቦት ሳይደ ለአገር ቆርጦ ቻይ ተደከም ለህዝብ ክብር ቀም ለሌባው የሌቦች ዳኝ ለሃይማኖቱ ሽብርተኛ ለዜግነቱ ዘረኝ ለቅኝ ገዢ መልእክተኛ ድረስ ለግንቦት ሃያ ቀን የኢትዮጵያ ህዝብ ተሰጠቀም የዲሞክራሲ ምቀኝ ለነጻነት ቆማርተኛ ለአዲሱ ፍሪዳል መልእክተኛ ለህዝብ ደም ጽማተኛ 12 አመት ሙሉ ጫይ ለመውለድ ሲታመጥ የተቃዋሚው ተቃዋሚው ህብረት ድምጽ ባሳደረብህ መደንግጥ እንዳስጨነገፋት አድጊ ችል ሞት ወደቃ ግንቦት ደንበርህ ጨልማ በትንሽም የቡሽግር ውስጥ በትሆንም ቀኝ ግዛት ቅምጥ ሉዓላዊነትም ብትድስ እንደሰላይ ሴት አዳሪ በማቅመት ብታሽቃብጥ እንደ ፍስት ገጽታህን ሺጊዜ ትገረባበት ግንቦት መርዶሆን በልተሁ ተስካሪ ወጥቷል በቅልጥጥ ራስህ በሸረብከው ገመድ ይሸቅላል ህዝቡ በእርግጥ። ክቡር ሊቀመንበር፣ ኩራትና ኮራ፣ በአክብሮት ስለጋበዛችሁን በጥሙና ስላደመጣችሁ ኢትዮጵያ አምላክ ያክብራችሁ።
ሰላም አለው።